የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 እስከ 4 ሰዓት ከሚያሰማ ፕሮግራም የዛሬውን አሁን ጀመረ።
በእኛ ዘመን የነበረው የቲያትር ጉዳይ እኛ ቲያትሩን እንወዳለን፣ ህብረተሰቡ እኛን ይወዳል፣ ትኩረታችን ጥበቡ ላይ ነው።
ከኢትዮጵያ ማልወጣበት ትልቁ ችግሬ ቲያትር መስራት ስለምወድ ግን አሁን ያለው ለቲያትር የሚሰጠው ክብር ቅድም እንዳለ ነው
እንዴ? እኛ ብሔራዊ ቲያትር ግቢ ውስጥ ለመርገጥ እኮ እኔ ያው መጀመሪያ ትዕይንተ ጥበብ አስተሰራ የሆነ ጥበቃ አላስገባም ብሎ በር ላይ ቆሜ ያልቅሻለሁ።
አንጋፋው ተዋናይ ደበበ እሸቱ፣ ሌሎቹ እውቆቹ ተዋናዮች ሽመልስ አበራና
ከአውስትሬሊያ የመጣው ተስፋዬ ገብረሃና ናቸው የተሰሙት።
ንጉሴ አክሊሉ የጳውሎስ ኞኞን ታሪክ ከጻፈው ደራሲ ጋር የጀመረውን ውይይት ቀጥሎ
ከአንዳንድ ወቅታዊ ሁኔታዎች ጋር በማገናዘብ ዛሬ ያጠቃልላል።
መጽሐፍ በጣም ውድ ነበር፣ ነገሩን ከዚህ ላንሳል። መጽሐፍ አግኝቼ እንግሊዝኛም ይሁን አማርኛ ሳላነብ አልቶም እጄ ላይ ከገባ ማለቅ አለብ። ራ ከበላም በኋላ ከሳሎን መኝታ ቤት ወዲያው ገባና መጽሐፍ ይዤ እንቅልፍ ይወስደኛል። እናቴ መታን ኳክቷ ከላይ ላይ መጽሐፉን አንስታ ነው
ምስክር የጠፋው ትውልድ እድምተኛ ደራሲ ናቸው።
ስለ መጽሐፉ የመጀመሪያውን ክፍል ካቀረበን ቆየት ቢልም
ከደራሲው ካፒቴን ለማ ጋር ዛሬ በሚኖረን ቆይታ ግን
ያለፈውን በጨረፍታ አስታውሰን ወደ ማጠቃለያ ውይይቱ እናልፋለን።
ራዲዮ መጽሔት በታቀደለት ቀንና ሰዓት ሲቀርብ
እናንተም አድማጮቻችን በቀጠሮ እንደምትጠብቁን እናምናለንና እናመሰግናችኋለን።
ታዲያ እንደምን ሰነበታችሁ? እንደምን እስከረማችሁ?
ፕሮዲውሰራችን ንጉሱ ታምሬን ቴሌረፍት ላይ ነው ይዘን እኔ አዲሱ አበበና
እኔም አሉላ ከበደ ቀድመን ተሰይመን
ጣቢያውን ከፍተን ዝግጅቶቻችንን ባጭሩ ብናስተዋውቅም
የዛሬው የነሐሴ 10 ቀን 2007 ዓመተ ምህረት ራዲዮ መጽሔት ፕሮግራም ግን
ልክ ዜናው እንዳበቃ ነውና የሚጀምረው።
ጠብቁን።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። 54 ሰዎችን አሳፍሮ የገባበት አልታወቀም ተብሎ የነበረው የኢንዶኔዥያ የመንገደኞች አይሮፕላን በመጥፎ አየር ምክንያት ፓፑዋ በተባለው ምስራቃዊ ክፍለ ሀገር ላይ ወድቆ እንደተከሰከሰ ተዘግቧል። የአካባቢ ነዋሪዎች አንድ አይሮፕላን ዛሬ ተራራ ላይ ወድቆ ከመከስከሱ በፊት ዝቅ ብሎ ሲበር ማየታቸውን ገልጸዋል። የመድን ሰራተኞች በቀላሉ ወደማይደረስበት ቦታ እንደተላኩና ነገ ማለዳ ፍለጋ እንደሚጀምሩ የኢንዶኔዥያ ባለሥልጣኖች አስታውቀዋል። እስካሁን ባለው ጊዜ በሕይወት የተረፈ ሰው ካለ ግልጽ አይደለም። ትሪጋና በረራ 267 ከትራፊክ ተቆጣጣሪ ክፍል ጋር የነበረው ግንኙነት የተቋረጠው ዛሬ ከሴንታኒ አይሮፕላን ማረፊያ ከተነሳ 30 ደቂቃዎች በኋላ ነው። አይሮፕላኑ በ50 ደቂቃ በረራ ወደሚደረስባት ኦክሲቢል ከተማ ነበር የሚያመራው። በአይሮፕላኑ የተሳፈሩት ሰዎች 44 ጎልማሶች፣ 5 ልጆችና 5 የአይሮፕላኑ ሰራተኞች እንደነበሩ የኤቪዬሽን ባለሥልጣኖች ተናግረዋል። ዛሬ የተጀመረው የፍለጋ ጥረት በጨለማ ምክንያት ተቋርጧል። ትሪጋና የአገር ውስጥ በረራ አይሮፕላን ነበር። ቻይና ውስጥ ቲያንጅን በተባለችው የወደብ ከተማ በሚገኙት መጋዘኖች ላይ ከባድ ፍንዳታ በደረሰበት ወቅት ሶዲየም ሳይናይድ የተባለ መርዘኛ ኬሚካል ተቀምጦበት እንደነበር ቻይና አረጋግጣለች። ፍንዳታ በደረሰበት አካባቢ 2 ቦታዎች ላይ 100 ቶኖች የሚሆኑ መርዘኛ ኬሚካሎች ተቀምጠው እንደነበረ በቤዥንግ ወታደራዊ ቀጠና የህዝባዊ ጦርነት ሰራዊት ኤታ ማጆር ሹም ሺ ሉዝ ገልጸዋል። በፍንዳታው ያለቁት ሰዎች ብዛት ወደ 112 ከፍ ማለቱንም የሀገሪቱ ባለሥልጣኖች ተናግረዋል። 85 የእሳት አደጋ ሰራተኞች የሚገኙባቸው ወደ 100 የሚጠጉ ሰዎች የገቡበት አልታወቀም። ትልቅ ጉዳት በደረሰበት በሰሜን ምስራቅ ቻይና ባለው የኢንዱስትሪ ቀጠና አጠገብ የሚኖሩ ሰዎች ከአካባቢው እንዲወጡ ባለሥልጣኖች አዘዋል። የፓኪስታን ክፍለ ሀገር ፑንጃብ የውስጥ አስተዳደር ሚኒስትር አጥፍቶ ጠፊ ባፈነዳው ቦምብ ተገድለዋል። አብረዋቸው የነበሩ 14 ሰዎችም ሕይወታቸውን አጥተዋል። ሹዣ ኻንዛዳ ዛሬ የተገደሉት በአቶክ ወረዳ በሚገኘው መኖሪያ ቤታቸው ነው። አጥፍቶ ጠፊው በቤታቸው ገብቶ ቦምቡን ባፈነዳበት ወቅት 30 የሚሆኑ ሰዎች ቤት ውስጥ እንደነበሩ ተዘግቧል። የጸጥታ ጥበቃ ሰራተኞች ገዳዩን ለማስቆም ቢሞክሩም እንዳልተሳካላቸው ታውቋል። ሕንፃዎች በከፍተኛው ፍንዳታ ምክንያት በመደርመሳቸው የፖሊስ መኮንኖች የሚገኙባቸው በርካታ ሰዎች በፍርስራሹ ስር ተቀብረዋል። የተገደሉት ሚስተር ላሽካር ኢጃንግቪ ከተባለው የሱኒ አማጽያን ቡድን በተደጋጋሚ ዛቻ ይደርስባቸው እንደነበር ተዘግቧል። ይህ ቡድን ፓኪስታን ውስጥ ባሉት አናሳ ሺዓ ሙስሊሞች ላይ ጥቃት በማካሄድ ይታወቃል። የፑንጃብ ጸረ ሽብር ፖሊስ ኃይል ባለፈው ወር ማሊክ ኢሻክ የተባለውን የቡድኑ መሪን ገድሏል። ሚስትር ኻንዛም ስለ ሰውየው አገዳደል ዝርዝር በጋዜጣዊ ጉባኤ ገልጸው ነበር። ሟቹ ባለሥልጣን ከፓኪስታን ታሊባንና በክፍለ ሀገሪቱ ካለው አልቃይዳ ጋር በተሳሰሩ አማጽያን ላይ የሚካሄደውን እንቅስቃሴ ይመሩ ነበር። በመጨረሻም የኢጣሊያ ባለሥልጣኖች እንደሚሉት በትንሹ 40 የሚሆኑ ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት የሞከሩ መጤዎች ሞተዋል። ተጨናንቀው በተሳፈሩበት ጀልባ ጭስ ታፍነው ሳያልቁ እንዳልቀረ የኢጣሊያ የባህር ኃይል ተናግረዋል። የባህር ኃይል ሰራተኞች በሊቢያ የባህር ጠረፍ ከ300 በላይ ፈላሾችን ለማትረፍ ተችሏል። በ10 ሺዎች የሚቆጠሩ ከሰሜን አፍሪካና ከመካከለኛው ምስራቅ ክፍሎች ድህነትና ግጭትን የሚሸሹ ፈላሾች አውሮፓን እያጥለቀለቁ ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ጤፍ እንኳ ባቅሟ ትንሿ የእህል ዘር ዓይን እንኳ ብትገባ የማትቆረቁር ድንገት ጠብ ብትል የማትገኝ ከምድር ቁልቁል አሾልቃ በንቀት እያየች በደሃው ወገኔ ከት ብላ ሳቀች እጅጉን አሾፈች። አሹቅህን አውልቅ፣ ሽምብራህን ቆርጥም፣ ባቄላህን ጠርጥር፣ በቆሎህን ከርትም፣ እኔን ካሁን ወዲያ እንኳን ልትበላኝ ድንገት በመንገድ ላይ ባይንህም አታየኝ እያለች አፌዘች፣ በወገኔ ሳቀች፣ በወገኔ አሾፈች።
አረም እንዳይውጣት፣ ወፎች እንዳይቅሟት፣ ካቡን ዙሪያ ክቦ ከብቶች እንዳይበሏት፣ አጭዶና ከምሮ በሮቹን ለግሞ ሲወቃ እንዳልዋለ ቀኑን ሙሉ ቆሞ፣ በመንሻ በጥሮ በቁና ለክቶ፣ በሰፌድ አንፍሶ በስልቻ ከቶ፣ ነቀዝ እንዳይበላት ብርድ እንዳያጠቃት፣ ወቅቶ በጎተራ እንዳላስቀምጣት፣ አንተ አትቅመኝም ብላ ኮበለለች። ጠያራ ተሳፍራ አማሪካን ገባች።
እየተቁለጨለጭክ ባይንህ ብትቀላውጥ መልሰህ መላልሰህ ምራቅህን ብትውጥ እንደ አማራህ ይቅር ከቶ አንተ አትበላኝም ባንተ አፍ ገብቼ ባንተ ወድ አላድርም ብላ ጤፍ አፌዘች፣ በወገኔ ሳቀች፣ በወገኔ አሾፈች። ከደሃ ወግነው የቀሩት በሀገር ባቄላ በቆሎ ጓያውና አተር ሆኖ አለመታደል ጓያ እግር ሲሰብር አተር ሆድ ሲወጥር እንዲሉ ምክንያት ሳይፈጥር አይጣላም እግዜር ተመስገን ባቄላ ያስተነፍስ ጀመር።
ጉልቻ ዘብ ቢቆም እሳት ቢንቦሎቦል ምጣድ ሽሩሩ ማሰሻ ቢያባብል ብጥስጥስ እያለ ኩርፊያውን ማን ልችል ከመሰቅሰቂያ ጋር አንስቶ አምባጓሮ ከምጣድ ሳይወጣ ቀረ ሆኖን ኩሮ የጎደለበትን ቀን የጣለውን ሰው ጤፍ እንኳን ባቁሟ አየኋት ስትንቀው ከፍ ዝቅ አድርጋ ስትገላምጠው ስታበሻቅጠው ጤፍ እንኳን ባቁሟ። ግጥሟ የፈረንሳዩ አድማጫችን ደንበኛችንን በል አስራደው ነች።
ሰላም አዲሱና ሉላ እንደምን ሰነበታችሁ ይለንና
አንዳንዴ በራስ መሳቅ መታደል ነው አይደል? ሆኖም ለዚህ የታደሉ በጣም ጥቂቶች ናቸው።
እና እስቲ ይችን ስላቅ መሰል ግን ሐቅ የሆነች
የአብዛኛውን ወገኖቻችንን ኑሮ መልሳችሁ ለእነሱ ጆሮ አድርሱልኝ።
በኑሮ ውድነት የተነሳ ጤፍ መብላት እንደ ሰማይ ለራቃቸው ወገኖቼ
ማስታወሻ ትሁንልኝም ብሎናልና አስራደውን እናመሰግናለን።
Bye.
የዘፈኑ ርዕስና ማንነት ማስታወስ ሊኖርብ ነው።
የዘመዴ በላ ተሸማመት እኮ ተወዳጁ የጥንቱ የጠዋቱ
ግሩም። እናመሰግናል አዲሱ። እዚህ ጋር ሌላ ማስታወሻ እናክል። ቀደም ብለን የፈረንሳዩን ቤተኛችን አስራደውን ግጥም ጤፍ እንኳን ባቅሙን አስቀድመን አሰምተናል። ይሄ ሁለተኛ ግጥም ነው። ባለፈው ፕሮግራማችን የመቅደስ ጀንበሩን አንድ ሌላ ግጥም ባቀረብን ጊዜ ሶስት አድማጮቻችን በአንድ ልከውልን አሻሚ ነበሩ። ፕሮግራማችን በመጣበቡ ዝግጅቶቻችን በመብዛታቸው ስለ ግጥሞቹ ያልነውን አስቀርተነዋል።
ልክ ነው።
እንደደረሰንም አድማጮችንም እንደሚያነሳሳ ለመጠቆም ያህል ነው። ሶስት ደርሰውን ከሶስቱ በየተራ ሁለቱ ቀርበዋል። ሶስተኛው ባለተራ ለሚቀጥለው ያድራል።
አስራዳው ቤተኛ ስለሆነ ወይም ስለሆኑ እንግዲህ አንቱ ወይም አንተ በሉን አላለንም። ቤተኛ ስለሆኑ አሳድር ናቸው። ግን ጥሩ ግጥም ስለሆነ አልተው ነው። ሶስተኛውም ደግሞ አሁን ለዛሬ 15 ቀን የምናቆየው
ግሩም ግጥም
እንገልጣለን። ማደፋፈሩም እንዳለ ሆኖ ሶስታችሁም ሌሎቻችሁም ጻፉልን።
እናመሰግናለን። ማስታወሻዋ ታዲያ ለፕሮግራማችን ባህሪ የምትመጥን እንደዚህም ቀደም ብሎ እንደቀረቡ ግሩም ግጥሞች ሲኖሩን የሌሎቻችሁንም እናቀርባለን እና ለሁሉም እናመሰግናለን።
ቢረዝሙም ጥሩ በመሆናቸው ባለፈውም በአሁኑም አቀረብን ረዥሙ።
ከምስክር የጠፋው ትውልድ እድምተኛ ልቦለድ ደራሲ ጋር በድጋሚ ቆይታ ልናደርግ ነው።
ከካፕቴን ለማ በላይነ ጋር የነበረን ክፍል አንድ ውይይት ከተሰማ ቆየት ብሏል።
የቀድሞ የኢትዮጵያ አየር ኃይል አባል ካፕቴን ለማ በውጭ ሀገር የትምህርት ዕድል ሩሲያ ሄደው
በኢኮኖሚክስ የዶክትሬት ዲግሪያቸውን አግኝተዋል።
እዚያው እንዳሉ የኢትዮጵያ ሁኔታ ሲቀየር የዲቪ ሎተሪ ሲያገኙ እኩል ሆነ።
የዛሬ 17 ዓመት ታዲያ ወዲህ ወደ ዩናይትድ ስቴትስ የመጡት ካፕቴን ለማ በላይነ በዩናይትድ ስቴትስ የቨርጂኒያ ግዛት ነዋሪ ናቸው። ዛሬ
አነሳሳችን ምስክር የጠፋው ትውልድ እድምተኛ ልቦለድ ስለተባለው መጽሐፋቸው ልንወያይ ነውና
ከክፍል አንድ ውይይት ጥቂት ማስታወሻ ሰጥተን በዚያው ወደ ክፍል ሁለት እንዘልቃለን።
የዚህ ድርሰት ገጸ ባህሪ ምስክር ዳንቴ ምናጥቼ እስካያቱ እንደጻፉት የትኛው ነው ግን? የትኛው ትውልድ
ምስክር የሚወክለው? እኔን አንተን በእኛ ትውልድ የነበረውን ነው። ግን
የዚህ ድርሰት ገጸ ባህሪ ምስክር ዳንቴ ምናጥቼ እስካያቱ እንደጻፉት የትኛው ነው ግን? የትኛው ትውልድ
ምስክር የሚወክለው? እኔን አንተን በእኛ ትውልድ የነበረውን ነው። ግን እዚህ ላይ አይቆምም። ያ ትውልድ እንደምናውቀው ብዙዎቻችንም እንደምንስማማበት ያሳለፈው ህይወት መጥፎ ነበር። በዚህ ምክንያት የተነሳ አገሪቷ ትልቁን ኃይሏን የወጣት ትውልድ በዛ ዘመን የነበረውን ትውልድ በብዙ ምክንያት አጥታለች። ያንን ለማመላከትና ቀጥሎም አሁንስ በዛው መንገድ ላይ ነው ያለ ነው ወይስ አይደለም የሚለውን ጥያቄ ነካክቶ አንባቢው የራሱን ፍርድ እና ድምዳሜ እንዲሰጥ በእኔ ግምት አሁንም በዛው መንገድ ያለን ይመስለኛል። መጽሐፌን ለሚያነቡ ሰዎች ይሄን ፈልገው እንዲያገኙት ነው የምፈልገው።
የስራውን ዓለም ሲጀምሩት ጋዜጠኛ የመሆን ፍላጎት እንደነበረዎት ሲናገሩ ሰምቻለሁ። በመጽሐፍ መረቃውም ጊዜ አልገረመኝም። መጽሐፉን ካነበብኩ በኋላ እንደው ፊት ለፊት ምስጋና ብዙ አይመችም በእኛ ባህል እንጂ ድንቅ አጻጻፍ ነው። በዚህ የተነሳ አንዳንድ ነገሮች አገላለጥ ላይ ስዕላዊ የሆኑ አገላለጦች አሉ። ገጽ 5 አውጥቻለሁ፣ ገጽ 40፣ ገጽ 41፣ ገጽ 84፣ ገጽ 85፣ ገጽ 94፣ ገጽ 138፣ ገጽ 142፣ ገጽ 197። አሁን 197 ላይ የምስክርን ቤት ሲገልጡት አይነተኛ የወንደላጤ ቤት የኮሞዲ ነዋ። እዚህ ጋር ትንሽ ነገር የመኖሯ ውሃ ማስታጠቢያው ለብቻ መቀመጡ ይታየኛል። እኔም ትምህርት ቤት ሆኜ ቤት ተከራይቼ የተማርኩበት ጊዜ አለና የድሮ ጥሩ ነው በጣም እና ድንቅ የሚያሰኝ ነው። እነዚህን ሁሉ ሳይ የበለጠ በድርሰቱ መግፋት ነበረብህ ትላለሁና ይሄ ከየት መጣ እንዲህ አይነት ክህሎት?
የሚገርምህ ነገር አሁን ጥሩ ነገር አስታወስኩ። ልዑል ወሰንሰገር ትምህርት ቤት አንደኛ ደረጃ ስማር ሶስተኛ ክፍል ይመስለኛል እና ያን ጊዜ ምናልባት ታስታውስ እንደሆነ የግብረ ገብ አስተማሪዎች ነበሩ፣ ጋቢ ለብሰው ክፍል ውስጥ በደንብ የሚያስተምሩ እና ምን ያበረታቱ ነበር፣ ጽሁፍ እስቲ የምትጽፉትን አምጡ፣ ጥሩ ጽሁፍ ከሆነ ክፍል ውስጥ ወጥታችሁ ታነባላችሁ ይሉ ነበር እና አንድ ጊዜ አንድ አጭር ጽሁፍ ጻፍኩ፣ አንድ ሁለት ገጽ ይመስለኛል። ወደዱትና በልና ተማሪዎች ፊት ቆመ ታነባለህ አሉኝ። አነበብኩ። ከዛ በኋላ ይሄንን ወስደው ለዳይሬክተሩ ያሳዩታል። ለትምህርት ቤቱ ዳይሬክተር ጧት ባንዲራ ተሰልፈን ነው ባንዲራ ያን ጊዜ ተዘምሮ ነው የሚሰቀለው
ተጣይ ማጃርበኛ ደም ያፈሰሰ ጧት
እና ተሰልፈን ከዳይሬክተሩ ቢሮ በማይክሮፎን ናናውተ ለጠቅላላው ተማሪ ታነባላለህ ሻልኳችሁ ሄጄ ዳይሬክተሩ ቢሮ ከሰልፉ ፍለፊት ነው ማይክሮፎን አለ ትንሽ ነኝ ልጅ ነኝ በዛ ጊዜ እና ማይክሮፎኑን ልደርስበት አልቻል ሳጥን አስቀመጡልኝ ከስር እና አነበብኩት ሁሉ ጊዜ አይምሬ ውስጥ የመጀመሪያ ጽሁፌ እሱ ነበር ይገርማል ከዛ በኋላ እንዲሁ ይያልኩ እንዲሁ ሲጀምረው ሲተው ምን ስል እንግዲህ ወደ ጋዜጠኛው ሙያ ገባው ግን ጋዜጠኛ ሆኜ ሰራ ብዙ ሰዎች ያበረታቱኝ ነበር ለምን ነው መጽሐፍ ማጽፈሉኝ አንድ ቀን ጽፋለሁ መጽሐፍ አለብኝ ብዬ እንግዲህ ወደዛው ገባሁ ለማለት ነው
እንደው እነዚህ ያነበብኳቸው ገላጭ ነገሮች አሁን ገጽ 5 ላይ እነዚህ ያገር ቤት ወይም የኔ ቤት የቤተሰብ ዝቅተኛ ቤተሰብ ልጆች መጸዳጃ ቤት በሌለበት ሁኔታ ወጥተው ሲጸዳዱ ተኮልኩሎ ይታዩኛል እንደ ቅል ካበጠ ሆዳቸው ላይ ራፊ ጨርቅ ቤት ያጠለቁ ህፃናት በየደጃፉ ኩርችች ብለው ይጸዳዳሉ ይታዩኛል እነዚህ ልጆች አሁን እንደዚህ የምርኮ ነው ሴቶች ነጠላቸውን አናታቸው ላይ ጣል አድርገው ቀሚሳቸውን ወደ ላይ ሰብስበው እግዚኦ ሳይባል በጊዜ ወደ ቤተክርስቲያኗ ቅጥር ግቢ ለመድረስ ይጣደፋሉ። ህፃናት ለቁርባን የተዘጋጀላቸውን ነጠላ አንገታቸው ላይ ጠምጥመው ከእናቶቻቸው ፊት ለፊት ኩስኩስ ይላሉ። አሁን ይሄ ሴቶች ወደ ቤተክርስቲያን የሚሄዱ ሴቶች ይታዩ እንዲህ አይነት ገላጭ ነገሮች አሉ። የኤልሳን ጸጉር አበጣጠር የገለጸው ሁኔታ ኤልሳን ሳላቃት አወቋት ነው ራሴ። ተገላልጠው በየበራፉ የቆሙትን ሴቶች እድሜና መልክ መለየት አይቻልም። አንዱ ቤት ዘው ብሎ ከበሩ ላይ ወገቧን ይዛ የቆመች ሴት ተከትላው ገባች። ከመስክር ጋር በሩን ከኋላው አዘጋች። ክፍሉ ካንሶላ ቅዳጅ በተሰራ መጋረጃ ለሁለት ተከፍሏል። ከመጋረጃው ጀርባ በስራ የተጠመዱ ሰዎች ድምጽ አልፎ አልፎ ይሰማል። ሲጥጥ የሚለው ያረጋ አልጋ ድምጽ በጣርና ሲቃ መሃል ባለ ድምጽ ታጅቦ በፎይታ ሲገባደድ ጆሮ ገባ። ይሄ ጎረምሳ ሆኖ በአዲስ አበባ ለአደገና ይሄ ወይ በርሃን ላካለለ ሰው ስዕሉን ያመጣለታል እና በጣም በጣም ጥሩ ነው የሚበረታታ ነው ለምሳሌ አህል ነው ያነበብኩለት እንጂ ብዙ እንደዚህ ገራጭ ነገሮች አሉ ድንቅ ነው ከየት መጣል አልኩትም መነሻው ጥሩ ነው እንዳሉት በጣም ተዋጥቷል ተሳክቷል ላለሁኝ አንዳንድ አገላለጾች አሉ እነዚህ አገላለጾች ለኔ አልተመቹኝም ትክክል አይደሉም ልል አልችልም ግን ለኔ እንዳልተመቹኝ ሁሉ ለአንባቢም ላይመቹ ይችላሉ አንዳንዶች እንደውም የሐዲስ ዓለማየሁን ፍቅር እስከ መቃብር ያነበቡ ዘመናዊ አጻጻፍ አይደለም ይሄ የሚሉ አሉ እና የሆሄያት አገባብ ነው ለምሳሌ ያሰብኩትን ለመጻፍ ሲሉ ያሰብኩትን ነው ያሉት ምናልባት እኔ በጽፍ ያሰብኩትን ነው ምለው አን እንደዛ አላወጣ ከውጭው ዓለም ያሉትና የሚለውን ከውጭው ዓለም ያሉትና ነፍስ ያወቁት ለሚለውን ያወቁት ከደገሱት ያቀምሱታል የሚለውን ያቀምሱታል ከጠመቁት ያጠጡታል ያጠጡታል የትም ላደርስ የሚለውን ለአያደርስ ይሄ ምንድነው ወይንም ለዚህ የሚሰጡት አይነተኛ ምክንያት በሰዋሱ ረገድ ያን ደሞ ካየን በሌላ በኩል ደሞ በየራሳቸው ብለው ጽፈዋል 144 ገጽ ላይ እንደላኛው አካሄድ እንሄድ ካል በየራሳቸው ለምን አላሉ በየቤታቸው የሚለውን በየቤታቸው የዋጋ ውድነት መንሴ ነጋዴው ነው ይያለ ይናገራል ብለዋል ይያለ የዋጋ ውድነት መንሴ ነጋዴው ነው ይያለ ለምን አላሉትም የተወሰኑ ኮርሶች ላይ ረርቷታል ነው ያጻፉት ለርሷ አጻጻፍ ለምን ልክ ሆነ ይሄ
ጥሩ ጥያቄ ነው በነገራችን ላይ የመጀመሪያው ቨርሽን የመጀመሪያው አጻጻፍ አሁን አንተ የደገፍከው ነው የኔ ጽሑፍ እሱ ነው ሁለት ጥሩ ኤዲተሮች ፕሮፌሽናል ኤዲተሮች አይተውታልና ሁለተኛው የመጨረሻው ኤዲተር አብሮኝ የሰራ በጣም በአማርኛ ቋንቋ ግራጁዌት ያደረገ ብዙ የሰራ ሰው ነውና በሱ ላይ እምነት ጥያለሁ የመጨረሻውን ኤዲቲንግ ሲያረግ የዚህን የቃላቶቹን አግባብ የቫውሉ በመሃል የመግባት ጉዳይ ለሱ ነው የተውኩለት እና እምነትም አለኝ ደግሞ ከፕሮፌሽኑም አንጻር እድሜውም ሙሉ የሰራው በዚህ ጉዳይ ላይ ነውና ለሱ ተውኩለት አሁን ለኔ ግን የሚመቸኝ አንተ ያልከው ነው ልክ አን ከማስገባት ያስተዋልኩት አጠር ብሎ ይሄዳል በአነጋገራችንም ላይ ልክ ይሄ ነው የሚመቸው ለስልሶም ይሄደው ይሄን እንግዲህ ወደፊት እስቲ እናየዋለን እንዴት እንደሆነ
አንዴ አለመመቸት ብቻ ሳይሆን ሌላ ትርጉም አሁን የተመቁትን የሰሩትን ያቀምሱታል ያጠጡታል ሲል ሌላ አይነት አማርኛ መሳል እንግዲህ ያን ያልከ
ልክ ነው
ለዚህ ስራው ግን ካፕቴን ለማ የነማድርሰት ወይም የማድርሰት አብነቱ ነው ማለትም ከኢትዮጵያ ደራሲዎችም ይሁን ከውጪ ማን ያደንቃል ይጠይቃሉ እንደማለት ነው። እከሌና እቺ እንደዚህ ከፈረንጁም እንደዚህ ምንሳለን ነው
አለ
ነው ድሮ ያዟትን ቅሪት ይዘው የትምርት ቤቷን ችሎታ ይዘው ነው የገፉት።
አይደለም ብዙ ጸሐፊዎች ኢንፍሉዌንስ አርገውኛል ተጽዕኖ አርገውብኛል በዚህ አጻጻፍ ስልቴ ላይ
በዛ ያሉ
ጸሐፊዎች ነው። ከኢትዮጵያን ጀምር ብትል በኔ ጊዜ የበዓሉ ግርማ የነማሞድነሽ በተለይ በዓሉ ግርማን አጻጻፍ ስልቱን በጣም ነው ሞድ አጭር አገላለጽ መጽሐፎቹን በሙሉ አንብቤያለሁ። ምን ኢትዮጵያ ውስጥ የታተሙ የነበሩ በዛ ጊዜ መጽሐፍ በጣም ወድ ነበር። ነገሩን ከዚህ ላንሳል። መጽሐፍ አግኝቼ እንግሊዝኛም ይሁን አማርኛ ሳላነብ አልቶም እጄ ላይ ከገባ ማለቅ አለበት እና ትዝ እንደሚለኝ እናቴ ማታ መኝታ ቤቴ ውስጥ ራት አብረን ከበላን በኋላ ከሳሎን መኝታ ቤት ወዲያው ገባና መጽሐፍ ይዤ እንቅልፍ ይወስደኛል። መታን ኳክቷ ከላይ ላይ መጽሐፉን አንስታ ነው የምትሄደው። ትልቅ ከሆንኩ በኋላ እንግዲህ አየር አይልም ከነበርኩ በኋላ እና መጽሐፍ ብዙ ኢንፍሉዌንስ ከአማርኛ መጽሐፎች እንዳልኩ ነው። መቼም እነ ፍቅር እስከ መቃብርን አላነበብኩም ልልህ አልችልም። ግን የበዓሉ ግርማ የአጻጻፍ ስልት ኢንፍሉዌንስ ተጽዕኖ አለው። ከዛ ውጭ ግን የምዕራባውያን መጽሐፎች እንግሊዘኞች በዛ ጊዜ እነ ሲድኒ ሼልደን እነ ፍሬድሪክ ፎርሴ እስከማስታውሳቸው ሌሎችም እነዚሁ እና የእነሱ መጽሐፎች በቃ አገኘሁ ማለት ለእኔ ትልቅ ነገር ነው። ወዲያውኑ የምጨርሳቸው የእነሱ አጻጻፍ ስልት ይህን በማንጠል ብዙ ሰዎች ከነገሩኝ አንተም ነግረኸኛል የማንጠልጠል እንትኑ አንድ ታሪክ ጀምሮ ወደሚቀጥለው የመሄዱ ጉዳይ ከእነሱ ያገኘሁት ይመስለኛል። ምክንያቱም ሳነባቸው ይመቹኝ ነበር የእነሱ ጽሁፎች እንድጨርሳቸው ይገፋፉኝ ነበር እና ከዚህ ነው እንግዲህ እኔም አጻጻፍ ስልት የመጣ
የዛ አይነት በደንብ ተጠቅመውበታል የነ ሲድኒ እና ምስክርና አንዳንድ ጊዜ ከሁለት ሶስት ምዕራፍ በኋላ ነው የምናገኘው። እንግዲህ ዋናው ገጸ ባህሪ እሱ ነው እና ግን እሱ ባለመኖሩ ደግሞ መጽሐፉን ለማንበብ ያለው ፍላጎት አይቀነስም እና ይሄ በጣም ውበት ሰጥቶታል ማለት ይቻላል። ምንድን ነው እዚህ ሀገር የሚሰሩት ካፕቴን?
እዚህ ሀገር ለአንድ ካምፓኒ ማናጀር ሆኜ ነው የምሰራው። የሪቴል ካምፓኒ ነው።
ከትምህርት ጋር የተገናኘ አይደለም።
ከምን ጋር?
ከትምህርቶ ጋር የተገናኘ?
ከትምህርቴ ጋር የተገናኘ አይደለም። አለመታደል እንግዲህ ያው የኛ ትውልድ የጠፋው ምንለው ይህን አለ። በተማርንበት አንሰራም።
በአንድ ሀገር መሆንም አስተዋጽኦ አለው።
ልክ ነው።
አይ በጣም ጥሩ ነው። በቤተሰብ ደረጃስ? ትዳር፣ ልጆች የመሳሰለ?
ትዳር አለኝ። አንድ ልጅ አለችኝ፣ ሴት ልጅ 15 ዓመት ነው አሁን። ትዳር ወደ 27-28 ዓመት ሳይሆን ይቀራል። ከባለቤቴ ጋር የምንተዋወቀው ድሮም በጋዜጠኝነት አብረን ሰርተናል። ከዛ በኋላ ራሻ አብረን ነው ተማር ነው ወደዚህ ሀገር የመጣ ነው እና የህይወትን ዳገትና ቁልቁለት እንግዲህ አብረን ነው ወጥተን እዚህ የደረስ ነው።
ከአድማጭ ያስተዋውቁ ባለቤቱና ልጅ።
ባለቤቴ ወላንሳ ቁምቢ ትባላለች። ልጄ ሄቨን ለማ ነው የምትባለው።
ሄቨን ሰምታ እንዳትቀየመኝ። እርስዎ አሁን እንደው በአማርኛ ጻጻፎ የስም አወጣጥ ላይ ጥንቃቄ አድርጋቸው ወይንስ ምንም አይደለም? ሄቨን ሄዋን፣
ይህን ጥያቄ እንድጠይቀኝ ፈልጌ ነበር እና እንኳን ጠየቀኝ። ይሄ
በዲፎልት የነሳው እኔ ይሄን አር ለምጠብቀው
ምን ሆነ። ልክ እንደ ተወለደች ሆስፒታል ነው የተወለደችው እና ሆስፒታል ከመውጣታ በፊት ስም መውጣት አለበት ሰርቲፊኬት ለማግኘት። ባለቤቴ ቤተሰቦቿ ጋር ትደውልና ማን በላት ሲባል ፌቨን፣ በጣም አሁን የታወቀ ስም አዲስ አበባ ውስጥ ኢትዮጵያ ውስጥ ፌቨን ነው፣ ፌ ነው ፌቨን ይሏታል። ስትሰማ እንግዲህ ወይ ሳስታ ሰምታ ይሆናል አላውቅም፣ ሄቨን ትለኛለች። ይሄማ በጣም ጥሩ ስም ነው ሄቨን
ግን
እና ሄቨን ተብሎ ቀረ ስሟ ለማለት ነው። እና አጋጣሚ ነው ሄቨንም የተባለችው እንጂ ፌቨን ነበር ሀሳቡ።
እንደው አንዳንድ ገጠመኝ ካለዎት ይነግሩናል። በእኔ በኩል ጨርሻለሁ። አንድ ጥያቄ ግን ካፕቴን ለማ ምን ይወዳሉ? በሆቢ ደረጃ በምን
ቅድም እንደ ገለጽኩህ ልህ መጽሐፍ ማንበብ በጣም ወዳለሁ። ይሄ የልጅነቴ ጀምሮ አሁንም ያለ ነው። ከዛ ኋላ መጽሐፍ ወዳለሁ፣ ምንም ይሁን ምን እጽፋለሁ። ብዙ ፕሮጀክቶችን እየተጀመሩ ቁጭ ያሉ ምናምን አሉ፣ ግን ሲሪየስሊ የሚይዛቸው ፕሮጀክቶችም አሉ። ከዛ ውጪ ከሰዎች ጋር ቁጭ ብሎ ጥሩ ምግብ እየበሉ እየጠጡ መወያየት በጣም ወዳለሁ። ከዛ በተጨማሪ መግለጽ የሚገባኝ ምግብ መስራት በጣም ወዳለሁ።
ምግብ አንዱ ሆቢ ነው።
ምግብ ሰርቼ ከሰዎች ጋር መብላት እና ሲበሉ ሲደሰቱ ሳይ ሲረኩ ሳይ በጣም ነው የምደሰቱ።
ጥሩነቱ ይሄን ውይይት እኔ ባለቤት አትሰማውም።
ብዙ ወንዶች የኢትዮጵያ ወንዶች እንግዲህ ይሄ ልምድ ያለ አይመስለኝም። እኔ ግን ከልጅነቴ እንደውም ጊዜ ካለ ትንሽ አንድ ደቂቃ ልናገር። ከልጅነቴ አባቴ ያበረታታኝ ነበር። በዓል ሲሆን በግ ታረደ፣ እኔ እና እሱ እና ወንድሜ እንዲሁ አብረን እናብድና እኛ ነን ቁርስ መስራት ያለብን። እንግዳ ሲመጣ ዶሮ እንዴት እንደሚጠብስ ለማ አንተ ስራ ይለኝ፣ ሲያመው ሽሮ ስራለኝ ይለኝ እና ከዛ ነው የጀመረው። እና የቤተሰቤ እንትን ይመስለኛል አስተዋጽኦ እና እናቴ 6 ልጆች ወልዳ በተጨማሪ አባታችን ከሌላ ከተወለዱት ከሶስቱ ውስጥ ሁለቱን ከልጅነታቸው ጀምራ አብራን 8 ልጆች ነው ያሳደገችው። በድሮ ጊዜ ቧንቧ ባልነበረበት ጊዜ ውሃ በጀርባዋ ላይ ያዘለች ነበር ይሄን ሁሉ የምታደርገው። ጠንካራ ሃይማኖተኛ እናት ነበረች እናት አሁንም። አባቴ ደግሞ ለኔ ሞዴል ነው። በጣም በጣም ደሃ ቤተሰብ ውስጥ ወጥቶ ራሱን ችሎ ህብረተሰቡን ደግሞ በጣም በጣም ከሚችለው በላይ ያገለገለ እድሜው ሙሉ የድርዳኛ ነበር። እድሜው ሙሉ ሰው አስታራቂ ነው እና ጧት ጧት ሰው በሩ መጥቶ ያንኳኳል፣ ገሌ ተጣላ የሚያስታርቅ እሱ። አብሮ መብላት መጠጣት ከምንም ያገኘው ውርስ የለም ከእናቴም ከአባቴም የለም፣ ግን ከአባቴ ከሚያገኘው የወር ደመወዙ ላይ ቆጥቦ ግን ቤት ውስጥ ቸርነቱ፣ ደስታው፣ ፍቅር ያለበት ቤት ውስጥ ነው ያደግኩት እና ሃይማኖት የሚከበርበት ቤት ውስጥ እና ያ መሰረት ሆኖኛል ብዬ ገምታለሁ።
ወደፊት ከሌላ ስራ ጋር እንገናኛለን ብዬ ተስፋ አረጋለሁ።
እኔም ቪኦኤን እና ደግሞ አዲሱ አንተን ለዚህ ቃለ መጠየቅ ስለጋበዝከኝ በጣም በጣም አመሰግናለሁ። እግዜር ይስጥልኝ።
ንጉሴ አክሊሉ መስኮት ላይ ደረሰን።
እናም እጅ ከምን አልከው አይደል?
ብቻህን አነጋገርከው መሆኑ ነው እንግዲህ። አይዞህ ብዙም አላመለጠህም። እሱም ቢሆን አዲሱና ሉላ እንዴት ናችሁ ነው የሚለው።
መልካም። እሺ ቀጥሎ አዲሱ።
ንጉሴ እንዴት ሰነበትክ? ዛሬስ እጅ ከምን
ሞልቷል? ዛሬም ከሌላው ጊዜ የበለጠ እንደውም የተትረፈረፈ ነው። እንደውም ባለፈው ጊዜ አዲሱ ታስታውስ እንደሆነ ሰኞ ዕለት ዜና መጽሔት ላይ አንተ ራስህ ተርጉመህ ያቀረብከው ዚምባብዌ ውስጥ አንድ አንበሳ በአሜሪካ አዳይ መገደሉን ታስታውሳለህ?
ሴሲል የተባለው አንበሳ ስለ እሱ የዓለም የአንበሳ ቀን ነበር ባለፈው ሰኞ በነገር ላይ። ያን ምክንያት አድርገን ዚምባብዌ ውስጥ የተገደለውን ድንቅና ተወዳጅ አንበሳ በተመለከተ አንድ ዘገባ ነበር አቅርቤ ያለው እኔ ነበርኩ ያቀረብኩት። ጥሩ አስታውሰሃል።
ልክ ነህ። እኔ ደግሞ ልክ ወዲያው እዛው ቁጭ ብዬ ይሄን እኮ እኔ ደግሞ እሁድ የጳውሎስን አንበሳ በተመለከተ በዛሬው ሬዲዮ መጽሔት ፕሮግራም እንደማቀርብ አስታወስኩና እንደው አጋጣሚው ደስ ብሎኝ ይሄን ነገር አንስተን ከአዲሱና ከሉላ ጋር እንጨዋወታለን ብዬ ነበር።
ልክ ነው። ጋሽ ጳውሎስ አንበሳ ነበረው። ደግሞ ጋሽ ጳውሎስን በተመለከተ ታሪኩን ባለፈው 15 ቀን ጀምረሃል። በዛው ልትቀጥል ነው ማለት ነው።
አሁን እንግዲህ ዛሬ ስለ አንበሳው እናነሳለን። እንግዳዬ ደረጀ ትእዛዙ የፕሬስ ሰው ነው፣ ስለ ጳውሎስ ኞኞ የጻፈው። በነገራችን ላይ አንበሳ እዚህኛም 6 ኪሎ እንዳለ ታውቃለህ?
አውቃለሁ። እዛ 6 ኪሎ ልክ ነው። አሁን ይኑሩ አይኑሩ አላውቅም። እንደው እሱን ካነሳ ስለ አንበሳ አንዳንድ ነገር ካለ አጫውተህን ወደ ጋሽ ጳውሎስ ጉዳይ እናልፋለን።
አንበሳ አሁንም 6 ኪሎ አለ። እንደውም ባለፈው አመት እኮ አንድ አመት ይሆነዋል ወይም ከዛ በላይ ተከባካቢውን እኮ እንደው ሳብ አድርጎ እንደው እንደበላው ነው። አዎ አዎ፣ ህይወት በዛ ሊያልፍ ችሏልና። አንበሳን በተመለከተ ብዙ ጊዜ ትዝ የሚለኝ አንበሳ እንደው እየዞረ የአራዊት ንጉስ ማን ነው እያለ ይጠይቅ ነበር እና ሁሉንም ጠይቆ እነዚህ ኃይለኞቹን ነብርን፣ ሌሎችንም ጠያይቆ ልክ ማጋ ይደርስ መሰለ አይጥጋ
ሌሎቹ አንተነህ ንጉሱ ብለዋል።
አዎ አንተነህ ንጉሱ አንተነህ ሲሉ አይጥጋ ይደርስና አይጥ ደግሞ አጠገቧ ሲደርስ ያው እንግዲህ አንበሳን እየዞረች አይጥ ለሞቷ ድመታ ሸታለች ነው የሚባለው። እንደዛ እንደውሱን እያሸተተች ዞር ዞር እያለች ያራዊት ንጉስ ማን ነው ሲላት ዝም ትላለች። እኔ ልትል ነው መሰለኝ
ልብማ እሺ።
አዎ አንበሳ እንደው በዛ እንደው በእግሩ አንስቶ እንደው ሰማይ ወርውሮ መሬት ሲያፈርጣት ምን ነው አያ አንበሳ እኔ ነኝ ትላለህ እንጂ ምን ያማታል አለች። እንዲህ ይባላል እንግዲህ። በዚህ እንደው ትንሽ ፈገግ ካልን ወደ ዋናው ፕሮግራም መግባት እንችላለን።
ድንቅ ነው ንጉሴ፣ ቀጥል እንግዲህ ከእንግዳህ ጋር።
በጣም ጥሩ። ከዛ በፊት እንደ መግቢያ አለኝ፣ ቀደም ብዬ እንዳልኩት ጨዋታን ጨዋታ ያነሰዋልና፣ አንድ ጊዜ የኳስ ንጉስ እየተባለ የሚጠራው የብራዚሉ ፔሌ ለሳንቶስ ቡድን ሲጫወት ቡድኑ በአፍሪካ አካባቢ እየተዘዋወረ የወዳጅነት ጨዋታ ያደርግ ነበርና ወደ ኢትዮጵያ ጎራ ብሎ ቢያንስ አንድ የወዳጅነት ግጥሚያ ቢያደርግ የሚል ሀሳብ ከስፖርት መሪዎቹ አካባቢ ቀርቦ ነበር። ጋዜጠኞቹ እነ ጋሽ ጳውሎስ፣ እነ ብርሃኑ ዘሪሁን፣ እነ መርሴ ሀዘን አበበ፣ ሌሎችም ይህንን ሀሳብ ይቃወማሉ። ዋናው የቅዋሚያቸው ምንጭ ምንድን ነው? ለቡድኑ የሚወጣው ወጪ 70,000 ብር ነበርና በስቷል። ይህ ገንዘብ አንድ የሁለተኛ ደረጃ ትምህርት ቤት ወይም ደግሞ የተለያዩ የጤና ጣቢያዎችን ሊያሰራ የሚችል ገንዘብ ነው የሚል ነበር ያቀረቡት ሀሳብ። አፈሩን ገለባ ያድርግላቸውና ዛሬ ሁሉም ለምስክርነት የሉም። የአዲስ ዘመን ጋዜጣም በወቅቱ ርዕሰ አንቀጽ ጽፎ አስነብቦ እንደነበረ ትዝ ይለኛል። እግር ኳስ ወዳጁ የኢትዮጵያ ስፖርት አፍቃሪ የኳስ ንጉስ ፔሌን ጨዋታ ለማየት ሳይታደል ሊቀር ነው፣ አዝናለሁ አሉ የስፖርቱ ሰው ይድነቃቸው ተሰማ። በወቅቱ ትውልድ ያዝናል፣ ይሄ ክለብ መጥቶ የኢትዮጵያ ሕዝብ የሳንቶስን ቡድን ቢያይ በዛውም ብራዚልን ቢመለከት ጥሩ ነበር አሉ። ሳይሆን ቀረ፣ ዛሬ ጭምር ብዙዎቻችን እንቆጫለን። ያው እንግዲህ እንደምታውቁት ለምስክርነት ፔሌም አለ እኛም አለን ማለት ነው። ወደ ዛሬው ዝግጅት የሳመራ ደግሞ ጳውሎስ በአንበሳ ማሳደግ ይታወቃልና እስቲ እንደው ባለፈው ጊዜ ጳውሎስን ታሪክ የጻፈውን ደረጀ ትእዛዙን እስቲ እንደው አንተ ከምታስታውሰው ከጳውሎስ ስራዎች መካከል መጽሐፍም ላይ ከተጠቀሱት አንዳንዶቹን አጫውተኝ ስለው የአንበሳን ታሪክ ነበረ በመጀመሪያ ያጫወተኝ።
ጳውሎስ ብዙ ሰዎች የሚያውቁት ቀልደኛ መሆኑን ነው። ግን ጳውሎስ እኔ እንደው መረጃ በምሰበስብበትም ወቅት ታሪኩን እንደው መለስ ብዬ ሳጠና ቀልደኛ አይደለም። እንደው ፊት ለፊት ስለሚናገር ቀልደኛ ብለው ይሉታል እንጂ ጳውሎስ ቀልደኛ አይደለም። ጳውሎስ ባህሪያቱ የተለየ ባህሪ ነው። ለሙያው ፍቅር ያለው ሰው ነው። ለስራው ታማኝ ነው። ህዝብ ወዳድ ነው። ሀገር ወዳድ ነው። በጣም በሚገርም ሁኔታ ለምሳሌ በ1960ዎቹ አጋማሽ አካባቢ በሀገሪቱ ተነስቶ በነበረው ድርቅ ወቅት በጣም የሚደንቅ ስራ ነበረ ሲሰራ የነበረው። ያኔ እንደምታውቀው ንጉስ ያንተም ያን ጊዜ ትኖራለህ እንግዲህ በሙያ ውስጥ ይመስለኛል። ያን ጊዜ በጋዜጣው ላይ ነው በቃ ህዝብን ለመርዳት የተነሳሳው ሌሎችን አስተባብሮ። እነዛ ከተለያዩ ሀገሪቱ ክፍል ወደ አዲስ አበባ መጥተው ነበረ እና በድርቅ ሰበብ እነዛን በፋሲካ ወቅት የተቸገሩትን ሰዎች ማለት ነው። በዚህ በድርቁ እዛ በረሃ በችግር የነበሩ ሰዎች አዲስ አበባ መጡ። እንግዲህ ምን ይብሉ ምን ይቅመሱ። ያኔ ፋሲካን እናስፈስጋቸው ብሎ በጋዜጣ ላይ ጻፈ። አዲስ ዘመን ማለት ነው። አዲስ ዘመን ላይ አዎ፣ እዛ ህዝቡ ተባበረ። እንግዲህ በጣም አንድ ሳምንት ያህል ነበረ ውጭ ቤቱን ዘግቶ ከነ ሚስቱ ሌሎችም ወገኖች አስተባብሮ በቃ እንደዛ ሲያስፈስግ የነበረው እና ህዝብ ተባባሪ ነበረ ለጳውሎስ። እሱ የጠየቀው ጥያቄ ሁሉ ይሳካለታል፣ ይታመናል በህዝብ። ጳውሎስ እንግዲህ መጽሐፉ ላይ እንደተገለጸው የህዝብ ተላላኪ ነው። ኮሚኒኬተር ብለውታል አቶ ማረጉ በዛብህ አንድ ወቅት አነጋገሪያቸው መጽሐፉም ላይ። ህዝብን ከመንግስት ጋር የሚያገናኝ ድልድይ ነበረ ጳውሎስ። በብዙ ነገር በችግር ጊዜ አለ። በሀገሪቱ ወሳኝ ታሪክ ምዕራፎች ላይ ጳውሎስ አለ። በህይወት በነበረበት ዘመን፣ በሙያ ውስጥ በነበረበት ዘመን አለ። ለምሳሌ በዛ በድርቅ ወቅት የራሱን ኦርኬስትራ አቋቁሞ ህዝብን ሊረዳ ጥረት ያደረገ ጳውሎስ ነው። በብዕሩ ዘምቷል ደግሞ ህዝብ ይሄ ምንድን ነው እድገት በህብረት ዘመቻ ወቅት በጋዜጣ ላይ ብዙ ምልልሶች ነበሩ። ሲያበረታታ የነበረ አንድ ጥያቄ አለኝ በሚለው አምዱ በአዲስ ዘመን ጋዜጣ ላይ ብዙ መምህር እንደ መምህርም ነበረ እዛ ጋዜጣ ላይ እንደ ታሪክ አዋቂም ነበረ፣ ብዙ ማብራሪያ ሲሰጥ ነበረ ከአንባቢያን ለሚደርሰው ጥያቄ። እና ጳውሎስ ሁልጊዜ ሌላው ታሪክ የሚገርመው ጳውሎስ አንበሳ ያሳድግ ነበረ በሰፈሩ በቤቱ። እንግዲህ እኛም ልጅ ሆነን ያኔ አንበሳውን ለማየት ጥረት እናደርግ ነበር። በአጥሩ ተንጠልጥለን ለማየት የምናደርገው ጥረት ነበረ። በኋላ ሰው ቁጦታል። ግን እንግዲህ አንበሳን የመሰለ አውሬ ለማሳደግ የሚጥር ሰው እንግዲህ ምን አይነት ስብዕና ያለው ሰው መሆኑን፣ ምን አይነት ደፋር መሆኑንና ምን አይነት የተለየ ባህሪ ያለው ሰው መሆኑን የሚያመላክት ነው። እና ጳውሎስ በነገሮች ሁሉ በጣም የተሳካለት ሰው ነው። ያው እንግዲህ መጽሐፉም ላይ እንደሚነበበው ውስጡ ባስቀመጥኩት መረጃ መሰረት ጳውሎስ ሁለገብ ነው። ደራሲ ነው፣ ጋዜጠኛ ነው፣ እንደ የቲያትርም ጽሁፍ ሞክሯል። እሱ ብዙም እኔ ባደረግኩት ጥናት ግጥም ላይ ብዙም ሞክሯል እንጂ ብዙም የተሳካለት አይመስለኝም። እንግዲህ እንዳጠናሁት እንጂ በዚህ በስነ ጽሁፍ ስራ በድርሰቱም በምኑም በምኑም የገባ ሰው ነው። በትርጉም የታሪክ ጸሐፊም ነው። እንግዲህ የታሪክ እነዛን ትልልቅ የዳጎሱ የታሪክ መጽሐፍ የጻፈ ሰው ነው። አስደናቂ ታሪክ የሚል ለመጀመሪያ ጊዜ ነው እሱ የዓለም አስደናቂ ታሪክ ለስድስት ክፍል በተለያየ ዘመናት የጻፋቸው እና ጳውሎስ ጥረት ያለው ሰው ጥረቱ በጣም ጥረት ብዙም ጥረት የሚያደርግ በጥረት ውስጥ ስኬታማ የሆነ ሰው ነው እና ጳውሎስ በእኔ አንደበት እንደዚህ በቀላሉ የሚገለጽ አይደለም። ሌሎች ስለ እሱ ቢናገሩ ይሻላል። እንደው አሁን መጽሐፉን መነሻ አድርገን ተወያየንበት እንጂ ስለ ጳውሎስ ገና ብዙ የሚጻፉ ነገሮች እንዳሉ ነው። እኔ ጅማሬ ነው ያደረግኩት ብዬ ነው የማስበው። ደረጀ፣ መጽሐፍ ሲያሳትሙ ወጪው ብዙ ነው። እንዴት ነው እንደው እንዴት ቻልከው? አዎ፣ ትንሽ እንግዲህ መጽሐፉ ዝግጅት ላይ እሱ ነው ትንሽ ችግር የነበረው። መጨረሻ አካባቢ ጻፈው እንጂ መታተሙ አይቀርም በሚል መነሻ ነው የጀመርኩት። በኋላ ግን ያው መጽሐፍ ማሳተሚያው ትንሽ ወደድ አለ። ያው ቤተሰብ ነው፣ ቤተሰብ በብድርም እንዲህ በእርዳታም ነገር አድርጌ ነው ያሳተምኩት። ለዚህ ነው 3000 ኮፒ በጥቂቱ ያሳተምኩት። እንግዲህ ወደፊት ምናልባት ሁለተኛ ሶስተኛ እትም ለማሳተም ድጋፍ የሚያደርግ አካል ቢኖር አንባቢ ጋር ቢደርስ የቀጣዩ ትውልድ ስለ ጳውሎስ ማወቅ ያለበትን በተወሰነ መልኩ ቢያቅ ጥሩ ነው ሀሳብ አለኝ።
አዋሽም አረጀ እኛም አረጀን ብሎ ነበር ጋሽ ጳውሎስ ኢትዮጵያ ቴሌቪዥን በነበረበት ወቅት ስለ አዋሽ ወንዝ ፕሮግራም ሲሰራ። አሉላና አዲሱ፣ እኔም ሆንኩ ሌሎች የሙያ ባልደረቦቼ ጳውሎስን ጋሼ ስንለው የእሱ ዕድሜ በአርባዎቹ መጨረሻና በሀምሳዎቹ መጀመሪያ አካባቢ ነበር። እኛም ደግሞ ያን ጊዜ በሰላሳዎቹ መጀመሪያ ላይ እና ታዲያ ዛሬ እኛ የ60 ዓመት ዕድሜ ሪከርድ ሰብረን ራሴን ማለቴ ነው ሳለ ዛሬም ጳውሎስን ጋሽ ጳውሎስ ማለታችን ምናልባት እንደው በአድማጮች ዘንድ ግምት ውስጥ ይጥለን ይሆን እላለሁ። አመሰግናለሁ።
ንጉሴ አመሰግናለሁ። አንድ ጥያቄ ግን አለኝ። እንግዲህ የእድሜን ነገር አሁን አናወራ፣ እሱ አስፈላጊ አይደለም። ነገር ግን ቀደም ሲል የብራዚሉ ፔሌ ያለበትን ሳንቶስ አዲስ አበባ ስታዲየም ለማሳየት ተሞክሮ እያልክ ጋዜጠኞች ስትጠራ ጋሽ ጳውሎስ አልክ፣ ብርሃኑ ዘሪሁን አልክ፣ የመሳሰለ ሰሎሞን ክፍሌ ይቅርታ፣ እዚሁ አጠገብ ያለውን ጓደኛን አስታወስኩ። የሆነ ነገር ሰሎሞን ተሰማ ያን ያልነበረም፣ ስሙን አልጠራኸውም።
ሰለሞን ተሰማ ይኖራል እንግዲህ። የእሱ የእነሱ አቋም ምን እንደሆነ አላወቅኩም፣ ግን እርግጠኛ ነኝ የይድነቃቸውን ሀሳብ ነው እነ ሰለሞን ያን ጊዜ የሚደግፉት፣ ምንም ጥርጥር የለውም። ስለዚህ ነው እኔ ተቃዋሚዎቹን ለመግለጽ ብቻ ብዬ ነው።
ንጉሴ፣ አንድ በመጨረሻ እንደው ይሄ የጋሽ ጳውሎስ ታሪክ የተጻፈበት መጽሐፍ አሁን ገበያ ላይ አለ? እንደው ደራሲው ነግረዋል?
የለም፣ ብዙ የለም፣ ብዙ አይታይም።
በዚሁ እንዝጋ። ንጉሴ፣ እግዚአብሔር ይስጥልኝ። የዛሬ 15 ቀን እንገናኝ እንግዲህ።
እሺ፣ አመሰግናለሁ አዲስ።
ሶስት ታዋቂ የመድረክ ሰዎች ስለ ቲያትርና ስለ መድረክ እንዲያወጉን ሁለቱን እዚህ ከስቱዲዮያችን አንዱን በስልክ ጋብዘን አወያየን።
ቲያትር በኢትዮጵያ የዛሬ ይዞታውና ሌሎች የጥበብ ጉዳዮች ነው የሰዓቱ ትኩረት።
የቅርብ ጊዜ መነሻችን ታዲያ የኢትዮጵያ ትዕይንት አልነበረም።
አሁን የትናንት ቅዳሜ ሳምንት በዋሽንግተን ዲሲ የታየው የጌትነት እንየው ድርሰት የእግዚአብሔር ጣት የተሰኘው ተውኔት ነበር።
ተወያዮቹ በዕለቱ በተዋናይነት ሳይሆን በታዳሚነት በስፍራው የተገኙት አንጋፋው ተዋናይ ደበበ እሸቱና ሌላው ታዋቂ ተዋናይ ሽመልስ አበራ
እንዲሁም ከአውስትራሊያ የመጣው በዕለቱ ከሌሎች የሙያ አጋሮቹ ጋር መድረኩን ያደመቀው የቀድሞ የብሔራዊ ቲያትሩ ተስፋዬ ገብረሃና ናቸው።
ወደ ተነሳንበት ግዙፍ ርዕስ ከመዝለቃችን አስቀድሞ ግን ሌላ ትኩስ ዜና እንጠቀም።
ሁለት ነገር አይቻለሁ። ከፈቀዳችሁልኝ ሁለቱንም ነገር በየተራ ላቅርብ።
እሺ።
አንዱ ከቲያትር ጋር አይገናኝም፣ ከሰባዊነት ጋር የሚገናኝ ነው። ተስፋዬ ገብረሃና ከአውስትራሊያ መጥቶ፣ ሽመልስ ከአዲስ አበባ መጥቶ እዚህ ያለችው ዓለም ፀሐይ ለረዥም ዘመናት በጣም ለረዥም ዘመናት በእኔና በወጋየሁ ቤተሰብ መካከል ተፈጥሮ የነበረውን አለመግባባት እነዚህ ወጣቶች ተነጋግረው ሪታን አነጋግረው ተመልሰን ቤተሰብ እንድንሆን ያለፈውን ጊዜ በመተከዝ እንዳናስበው የወደፊቱን በተስተካከለ መንገድና እንደ ቀድሞ እንደ ወጋየሁና እንደ እኔ ወዳጅነት፣ አብሮ አደግነት፣ የስጋ ዝምድና ጭምር እንድንቀጥል በማድረጋቸውና ሪታን እንደ ልጄ አቀፌ ለመያዝ በመቻሌ እሷም እንደ አባት እጉያዬ ገብታ ያለፈውን ጊዜ እንዳናስታውስ ምንም ይሁን ምንም በዝርዝር መናገር አያስፈልግም ስላደረጉ እነዚህን ወጣት የጥበብ ባለሙያዎች ላመሰግን እወዳለሁ። ይሄ ደግሞ የኢትዮጵያ ሕዝብ በሙሉ የሰማው ስለነበረ በዚህ በእናንተ ሬዲዮ መተላለፉ ሁሉም ሰው እንዲሰማ ያደርጋል የሚል እምነት ስላለኝ የእኔ ቤተሰብ በጣም ተደስቷል። ሽመልስ ተደስቷል፣ ተስፋዬ ተደስቷል፣ ዓለም ፀሐይ ተደስታለች። ምክንያቱም ችግሩ እኛ ጋር ብቻ አልቀረም፣
ማህበረሰቡ ውስጥ
ገብቶ ስለነበር አሁን ማህበረሰቡ ይህንን ሲሰማ ደስ እንደሚለው እርግጠኛ ነኝ። ሪታንም ላመሰግናት እፈልጋለሁ። ብትኖር ደግሞ እኔንም ላመሰግን እችላለሁ እና ባትልም ተቀብያለሁ።
እንደው በእውነቱ ልብ የሚነካ እውነትም ሰብአዊነት የሆነ ነገር ነው። ከዋናው ውይይታችን የበለጠ ሚዛን ይደፋል ይሄ እንደው እና እጅግ በጣም ጥሩ ነገር ነው። ሽመልስም አንተም ደቤ እንኳን ደስ ያላችሁ፣ ሪታንም በሩቁ እንኳን ደስ ያለሽ። ሰዎቹንም ስላከበሩ እነ ሪታ እግዚአብሔር ያከብራችሁ። ላለ በእውነት
አሉላ ትክክል ነው። የቲያትር ቤተሰቦች ጉዳይ ነው። አሁን ድንገት እንጣና እንስማው ከቲያትር ውይይታችን ቀድሞ መቅረብ እንጂ እንዳልከው ግዝፈት ያለው ነገር ነው እና የሽመልስና የተስፋዬንም ድምጽ መስማት እፈልጋለሁ። ደበበ ቀደም ብሎ እንደገለጸው በዚህ ነገር ውስጥ ዋነኞቹ ተዋናዮች ናችሁ። እስኪ እናንተንም ሀሳብ እንስማ።
ለብዙ አመታት በትንሹ ለሀያ ምናምን አመታት አውቀዋለሁ። በጋሽ ደበበና በነ ሪታ ፋሚሊ መካከል ያው በጋዜጣ በመጽሔት በተለያዩ ሚዲያዎች ለእኔ ልክ ያልሆኑ መስመር የሳቱ ነገሮች ይተላለፉ ነበረ። አንዳንዴ ችግር ሲፈጠር ከማጥበብ ይልቅ የሚያሰፋው ይበዛል ብዬ ነው የማስበው እና ይሄ ነገር እየተለጠጠ ከልጅ ልጅም አልፎ ሊሄድ ነው። ምክንያቱም ሪታ ልጆች ወላለች፣ ይሄው ታሪክ እየተገላበጠ ከሄደ ጋሽ ደበበም ደግሞ ልጆች አሉት፣ ይሄ ነገር እየሰፋ ይሄዳልና በአጋጣሚ አንድ ሁለት ሶስት ጊዜ ከሰዎች ጋር ይህንን ነገር ሞክረን ነበር። ግን ያው እግዚአብሔር ሲፈቅድ ተስፍሽ ከአውስትራሊያ እንግዲህ እንደ መልአክ አድርጎ ነው ያመጣው ይመስለኛልና ጋሽ ደበ የግጥም ምሽት ላይ ተገናኘን። እንድታናግረው ፈልገን ነበር። የመራራቁን ስናይ እንደ አጋጣሚ ያነሳን ለምን አታናግራትም አንተ ተባባልን። እግዚአብሔር ስጣት እሷም ፈቃደኝነቷን ገለጸች። ሰፊ የሆነ ነገር ውስጥ ሳንገባ ያኔ የነበረው ነገር አሁን መግለጽ አስቸጋሪ ነው። በለቅሶ ነበር ስሜት የተገለጸው። ያ ነገር ለሁላችንም ትልቅ እፎይታ ሰጥቶናል። ለሁላችንም ይህንን ለሚሰሙ ሰዎች በእርግጠኝነት ቲያትር ቤት አካባቢ ጋሽ ደበበ ወጋየሁ ሲነሳ መልካሙ ነገር ሳይሆን የተጣሉበትን ነገር ነው እና ይሄ ነገር በዛ ዕለት ተጠናቋል እና ትልቅ ደስታ ነው የተሰማን። በዚህ አጋጣሚ ለእኔ ጋሽ ደበበ፣ ዓለም ፀሐይ ወዳጁ፣ ወጋየሁ ንጋቱ ልክ አረንጓዴ ቢጫ ቀይ ባንዲራ የትግላችን የአንድነታችን የምናምን ተምሳሌት እንደሚሆነው እኔ እነሱን በባንዲራ ነው የምገልጻቸው። እነሱን ባንዲራ ይዘን ነው እኛ ተከትለን እየሰራን ያለ ነው እና የእነዚህ ሰዎች ሰላም መሆን ለእኛም ሰላምን ይሰጣልና የተሰማኝ ደስታ ቀላል አይደለም። ያን ያለቀስኩት ምናልባት እናቴ ስትሞት ያለቀስኩትን ባን ያፈሰስኩትና በጣም ደስ ነው ያለኝ። እግዚአብሔር ይመስገን። እኛም ያው አሁን እንደ አርቲስት ሳይሆን እንደ አባትም ያው አማች ስለሆነ አማችነት ማለት ነው።
ግሩም ነው። ተስፋዬ ወደ አንተ እንምጣ። አንተም የደስታህንም የተመለከትከውና አሁን ያገኛችሁትን አንተስ ምን ትላለህ?
በቅድሚያ እኔ በጣም አመሰግናለሁ ጋሽ ደግሜና ሳብ ስላነሳው መነገር ያለበት ጉዳይ ስለሆነ ነው በእድሉም እዚህ ጋር ተገኝቶ ይህን ነገር የምናነሳው እና እኔ በእውነት እዚህ በአሜሪካ ቆይታዬ በጣም ከሚገባው በላይ ደስተኛ ነኝ። ምክንያቱም 7 ዓመት በኋላ ከጥበብ ቤተሰቦች ጋር መገናኘቴ ነው። ከሁሉ ደግሞ እግዚአብሔር ለእኔ ትልቅ ክብር ሰጥቶኛል ብዬ የምለው ይህን ሀሳብ ታነሳ ሪታም እግዚአብሔር ያክብራት ትሻለች ጋሽ ደቤም ስንነግረው እንዴ እኔ ልጅ አይደለች እንዴ እኔ የምፈልገው ጉዳይ ነው ይህንን ብሎ በደስታ ሀሳቡን አነሳ። እንደተባለው አሁን ሁሉን ነገር እነሱ ገልጠውታል። እጅግ ደስ አለኝ እና እኔ እንደዚህም ዝም ብዬ ወደ ቡቡን ማልቀስ ነው እንትን የሚቀናኝ እና ተጀምሮ እስኪጨረስ ድረስ በለቅሶ ነው ደስታዬን የገለጽኩት። አሁንም እምባ እምባ እያለኝ ነው እና ደስ የሚል ምሽት ነበረ። በእውነት ትልቅ ነገር ነው የተደረገ። ይሄ ነው የሚያስፈልገው። እኛ ሰው እናስተምራለን፣ ራሳችን የይቅርታ ሰው መሆን አለብን። ያለፈው አለፈ። ቅድም ሽቤ እንዳለው ትንሽ ነገር ስትነሳ ከማቅለል ይልቅ መራገቡን ነው የሚታየው። ስለዚህ እሱ ነገር እኛ አካባቢ መቅረት አለበት። እንጃ ብቻ ስሜቴ እንዴት እንደምገልጽ አሁንም እንትን እያለን በጣም ደስ ብሎኛል። ይሄ ነገር በመሆኑ
በጣም ስሜቴን አካል በነገር ላይ አሉላ፣ እናንተም እንግዶቻችን አለም ፀሐይ ደግሞ ትልቁን ድርሻ ትወስዳለች። የምትደነቅ የምትከበር ሰው ነች። ከሙያዋ ባሻገር አሁን የሰብአዊ ጉዳይ ቲያትረኞችን የመድረክ ጓደኞቿን እያመጣች ከማሰራት ለህዝብ ከማስተዋወቅ ባሻገር እንዲህ አይነት ሰብአዊ ነገር ሲከሰት ጣልቃ ገብታ ነገሮቹን አብራ ለመስራት መሞከሯ እሷም እንደናንተው የምትመሰገናች እንደው የተሰማኝ ለማለት
የማውቀውን አንድ ሁለት ነጥቦች ልጨም። ይሄ የቲያትር ቤተሰብነታችሁ ከህብረተሰብ ጋር የሚያገናኛችሁ ትልቁ ድልድይ መሆን ብቻ ሳይሆን ሁልጊዜ በመድረክ ወይም በአደባባይ እንደምትሉት የህብረተሰቡ ነን እኛ አገልጋዮች ነን የምትሉት በተግባር በተጨባጭ ምሳሌ መታየት አለበት እና አሁን ተስፋዬ እንዳለው አለም ፀሐይ የእሷ እንግዶች ናችሁ። ሁልጊዜም እንደማውቀውም ደበበም ተስፋዬም ከእሷ ጋር ነው የቆያችሁት።
እኔ እንግዳ አይደለሁም። እሷ ቤት
ቤተኛ
ቤቴ ነው የምመጣው። ጓደኛዬ ብቻ አይደለች።
ምንም የእንግድነት ስሜት አይሰማም። አሉላ አለምጋ
እንደ እህትም እንደ ጓደኛ ምለች
አራት የትናንት ስራ ውላ መታ ለእኛ ምግብ ታመስላለች። ምን ውሏችን እንዴት እንደሆነ ትጠይቃለች። በቃ በጣም የሚገርም እንግድነት ሳይሆን ልክ የቤትህ አይነት ስሜት ተሰምቶ ነው የምትውለው እሷ ጋር ስትኖር እና በጣም በጣም በዚህ አጋጣሚ እናመሰግናት እንወዳለን።
ከመድረክ ያለፈ በአደባባይ ከሚታየው ያለፈ የምትወስደውን ኃላፊነትና የቤተሰብ ህይወት እግረ መንገዱን ለመጥቀስ ያህል ነው። ሁለት ምናልባትም በኢትዮጵያ ቲያትር ውስጥ ትልቅ ስፍራ ያላችሁ ሰዎች ቤተሰቦችን የሚመለከት ችግር ትልቅ ስለሆነ ነው ቦታ ተሰጥቶ መነጋገር የነበረብን።
ከዚህ ጋር የሚያገናኘ ነው። ለዚህ ነው መጽሐፍ ንግባ ከሃ በጥንተ ነገርና ይላል። ወደ ቀደመው ነገራችን እንመለስ።
መልካም አዲሱ የቲያትር ወጋችን ምናልባት ከቲያትር መጀመር አለበት። ባለፈው ቅዳሜ እዚህ ዋሽንግተን ዲሲ ውስጥ ተስፋዬ ገብረሃና ከመካከላችሁ በተዋናይነት የተሳተፈበት እሱ ነው። እናንተም በስፍራው ተገኝታችሁ እንደ ታዳሚም በተለይ ሽመልስ ደግሞ በማስተዋወቁም ስታገዛቸው ነበረ። ወጋችን ስለ ኢትዮጵያ ቲያትርም ቢሆን ስለ ግል ህይወታችሁ፣ ስለ ስራዎቻችሁ ወደ ኋላ መለስ ብለን ገፋ አድርገን እንጫወታለን። እስኪ የቅዳሜውን ቲያትር እንደ ተመልካች የተገኛችሁበትን በመመልከት እንጀምር። ተስፋዬን እንዴት ተጫወትክ ከስንት ዓመት በኋላ እንለዋለን። ከአንጋፋው የቲያትር ሰው እንጀምር ደበበ።
አስቸጋሪ ነው እዚህ ሀገር ቲያትር ማዘጋጀትና ለህዝብ ቲያትር ማቅረብ። ምክንያቱም በተናጠል ሁሉም የየራሱ ስራ አለው። ያንን ስራ በትርፍ በሚያገኛት ጊዜ ነው እያጠና የሚሰራው። የጊዜ እርጣት የሚለው ተውኔት እርግጥ ከፕሮሞሽን በደንብ አለመካሄድ የተነሳ የሚጠበቀውን ያህል ተመልካች አልመጣም። ያም ሆኖ ግን መድረክ ላይ የነበሩት ባለሙያዎች በሚገባ ግዴታቸውን ተወጥተው ነው ያየሁትና ተስፋዬ ከአውስትራሊያ ድረስ በከንቱ አልመጣም። ለዚህ ቲያትር ውበት ለመሆን ነው የመጣው እና በጣም ደስ ብሎኝ ነው ያየሁት። በዚህ ላይ ደግሞ ሽመልስን ሳየው የመድረክ ዝግጅቱ ላይ በቀደም ሄደን አንድ የዮሴፍን ታሪክ አይተን ነበር እዚህ ፔንስልቬኒያ እና እሱን ተግባራዊ ለማድረግ በጣም ይጥር ነበር መስ እና ቤቱን ወደ አትክልት ቦታ ሲለውጡት አጠገብ የለነበረ ሰው የሰውዬ ያንን የፔንሲልቬኒያውን እኮ እየሰራ ነው። ግን በጣም መረዳዳቱ በጣም ነው ደስ ያለኝ። ያስተዋውቅ ነበረ መድረክ ስቴጅ ሁሉ እቃውን ያነሳ ነበር። በቃ የሚነሳለት ሰው ነው። ግን እምልህ እንዲህ አይነት ውሱን የሆነ እድል ባለበት አካባቢ ሁላችንም ብንረዳ ተገቢ ነው እና ሲያደርግ የነበረው ነገር ጥሩ ነው። እኔ ደስ ብሎ ያየሁት።
ከዛ በተጨማሪ ከጠዋት ጀምሮ በጣም በሚገርም ሁኔታ ያን እንትኑ ሄደን አዳራሹን ሮብ ዕለት ካየን በኋላ ምን ማድረግ እንዳለብን ስንነጋገር ባዶ አዳራሽ ነው ስቴጁ እና እዛው ያገኘናቸው ልጆች አሁን በሽመልስ በባለቤቱ በኩል ያገኘናቸው ልጆች ስራቸውን ትተው መኪና አምጥተው የምንጠቀምበትን እቃ ከእያንዳንዱ ቤት ለቅመን ይዘን መተን ቅዳሜ ዕለት እዛ ከምሳ ሰዓት ጀምሮ ያንን ስንሰራ ስንግ ቤት ለማስመሰል ጫካ ለማስመሰል የግድ እዚህ ሰው ስለሌለ ትስቃለ አሜሪካን ሀገር ነው ወይ ለማለት ክፍለ ሀገር እንኳን ድሮ ከጋሽ መላኩ ጋር ስንሰራ ከዚህ የበለጠ ነገር ስተናል እና እየሳቅን ነበር እኔና ሽሜ። እና በዚህ አጋጣሚ እዛ የተባበሩን ልጆች በቃ ለአርቱ ፍቅር ስላላቸው ከእኛ ጋር እዛው ከጠዋት ጀምሮ ውለው ያን የመሰለ ነገር በመስራታቸው በዚህ አጋጣሚ እዚያ ለተባበሩን በሙሉ ማመስገን ወዳለሁ። ይህን ለመጨመር
እዚያ አካባቢና በአውሮፓን ቤትም ያሉ በዚህ ጥበብ ውስጥ ያሉ ሰዎች መማር ያለባቸው ነገር ያለ ይመስለኛል። እኔ እንደ ተመልካች ቁጭ ብዬ ሳይ ምንድነው፣ ለምሳሌ አሜሪካን ሀገር ፊልም በሚሰራበት ጊዜ ፊልም ውስጥ አንድ ሰው ያስፈልጋቸዋል፣ ስም ያለው ሰው። እሱን አስገብተው በእሱ ፕሮሞት ያደርጋሉ። እና እዚህም ሀገር እንደሱ መለመድ ያለበት ይመስለኛል። በኢትዮጵያ ኮሚኒቲ ውስጥ ለምሳሌ ቲያትሩን በተመለከተ ዓለም ፀሐይ ደህና የገነባቸው ነገር ስላለ አብሮ ከእሷ ጋር መስራቱ ለእሷ ሳይሆን ጥቅሙ ለሚሰራው ለፕሮዳክሽኑ ባለቤቶች ነው። ለምን በችግርና በመከራ የተጀመረው የጣይቱ ማዕከል የግጥም ምሽት በብርድ ውስጥ ቆፈን ይዟቸው የመጡ ጥቂት ሰዎች ባሉበት የተጀመረ አሁን በጣም ትልቅ ሆኖ አባላት ሁሉ አሉት። ኑ ሲባሉ የሚመጡ እና እሱን ተጠቅሞ መስራቱ የኢትዮጵያን የቲያትር ሂደት በዚህ በዲያስፖራ አካባቢ የበለጠ ድጋፍ ሊሰጠው ስለሚችል ይሄ መለመድ ያለበት ይመስለኛል። የበታችነትና የበላይነት ስሜት አይደለም ጥያቄው የተቀባይነት ጉዳይ ነው።
የተሰራ መንገድ አለ።
ያን መንገድ ይዞ መሄድ ነው እንጂ አዲስ ቦይ እየቀደድን እንደሆነ ውሃው የሚፈለግበት ቦታ ሳይደርስ መሬቱን ማራስ አለበት። ገና ረጅም መንገድ ሄዶና ይሄ የራሰ የለሰለሰ ቦይ ስለሆነ በዚህ በለሰለሰ ቦይ ውስጥ ታቃቅፈን አብረን መሄድ መቻል ያለብን ይመስላል። ተስፋዬ በዚህ የሚስማማ ይመስለኛል።
ተስፋዬ ብቻ ሳይሆን እኔም የተሰማኝ ነገር ከኢትዮጵያ መጥተን አሜሪካ ሲባል ደግሞ ከኢትዮጵያ ሻል ያለ መድረክ ሻል ያለ ፕሮዳክሽን ማየት ነው የምጠብቀውና እትያ ለምን እኔ እትዬ ነው የምላት እትያ ለምን የሚያህል ትልቅ ባለሙያ አስቀምጦ ዝም ብሎ መወራጨት ነው የሚመስለው። ክፍለ ሀገር ስራ ስንሰራ የቀበሌ አዳራሽ ምናምን ነው የሚኖረው። እዛ ሙሉ ሲነሪ ብታመጣ እንኳን ሁለት ሶስቱን ገጥሞ ነው የሚሰራው እና እዚህ ሁለት ሶስትም ገጥሞ የሚሰራበት አጋጣሚ አልነበረም። እና ይሄ የሆነው አለመመካከር ወይንም ሁሉም በራሱ መንገድ ብሎ መጓዝ ይመስለኛልና ሳውንድ ሰራተኛ የለም፣ ላይት ማን የለም። ግን እኔ እንደሚመስለኝ እንደሷ ያለ ባለሙያ ከተያዘ ኤክስፒሪየንሱ አላት፣ ምንም ነገር ለማድረግም ትችላለች፣ አቅሙም አላት፣ ስሙም አላት እና ከዛ አንግል እሷን ይዞ መጓዙ ጥሩ ይመስለኛል። በተረፈ እንቅስቃሴው ጥሩ ነበረ፣ የተሰራው ስራ ቆንጆ ነው፣ የምናውቃቸው አክተሮች ናቸው። ግን ሙሉ እንዳይሆኑብን እነዚህ ነገሮች ያጎሏቸዋል። እኔም ያየሁት ያስተዋልኩት ነገር ያንን
ይሄ የሚነጥቀው ነገር አሁን የታዘባችሁት እንዲሆን የምትፈልጉትና የሆነው መካከል ያለው ልዩነት ብዙ የሚያነጋግር ይመስለኛል። ግን እንደው ቲያትሩ የእግዜር ጣት በራሱ ባለች ውስን ሁኔታ የተሰራውንም እንደው ስሜቱን እንዳናጣ ያህል ቲያትር እዚህ ሀገር ማሳየት በጠቅላላ ውድ ነው እና ዓለም በጣም በተደራጀና ብዙ በደከሙበት መንገድ ቅድም ባነሳችሁትም ሲሰራ ብዙ ሰው ይምጣ እንጂ በገንዘብም በጉልበትም ብዙ ተወጥቶበት ነው። ቲያትር አትራፊ አይደለም። በአገሬውም ቲያትር የሚታይበት ሁኔታ በሌላ የሚደገም ነው እና ምናልባት ከማህበረሰባችን አኗኗር ለቲያትር አሁን ጊዜ ሰጥቶ ቦታ ሰጥቶ የሚደጎምበት አይነት ነገር የበለጠ እስኪደራጅ ድረስ እያነጋገረን የሚቀጥል ይመስለኛል። አሁን ያነሳችኋትን ግን እንደው በዚህ ሰዓት የሚከታተሉ በሙሉ ቅርጹ እንዲረዱት ያህል ጎሎ ያያችሁትን ነገር ተገቢም ስለሆነ እሱን ያህል ካደረስን የምንነጋገረው የኢትዮጵያን ቲያትር ነው። የእግዜር ጣት የተሰኘውን የጌትነት እንየው ድርሰት ለመድረኩ እንዲስማማ አድርገው በጣም በውስን ሁኔታ ውስጥ የተሰራውን እንዴት አያችሁት ነበር ያነሳ ነው። ምናልባት ሽመልስ ያንተን ድምጽ አሁን ከመጣው አስተያየት ሌላ አልሰማንም እና አንተ ከኢትዮጵያ ነው የመጣኸው እንደ ደበበ ሁሉ አሁን በመድረክ ላይ ካሉ ሁኔታዎች እስኪ ንገረን። ቲያትር የፊልም ስራ አዳክ ሞታል የሚል አይነት እምነት አልፎ አልፎ የሚንጸባረቅበት ሁኔታ ነው ያለው። ቲያትር ዛሬ በኢትዮጵያ ውስጥ በደንብ ይታያል? የሚያሰራ ሁኔታ አለ? እንዴት ነው የምትሰሩት? አንተ አሁንም ቲያትር እየሰራህ ነው?
አሁን ያለበት ፊልም ያው መጀመሪያ ነው የመጣ ሰሞን ሰው አማራጭ ይፈልጋል። ውስን ቲያትር ቤት ነው ያለን፣ ብሔራዊ ቲያትር ሀገር ፍቅር ማዘጋጃ ቤት፣ ራስ ቲያትር ተብሎ የሚገለጹ በአሁን ሰዓት ደግሞ ራስ ቲያትርና ማዘጋጃ የሉም። ማዘጋጃ ቤት ምናልባት አሁን ይከፈታል ሲባል 5-6 ዓመታት ይሆነዋል። ራስ ቲያትር
ሙሉ በሙሉ
አዎ ለእድሳት ተብሎ ተዘግቷል፣ ግን ይኸው የተከፈተ ነገር የለም። ያሉት ቲያትር ቤቶች አሁን ሀገር ፍቅር ቲያትር ቤትና ብሔራዊ ቲያትር ነው። በአሁኑ ወቅት ቲያትር ጥሩ እየታየ ነው፣ ጥሩ ተመልካች አለው። ድሮ ፊልም እንደ አማራጭ በመጣበት ሰዓት ግፊያውን የሚጠላ አንድ ቲያትር ለሁለት ዓመት ለሶስት ዓመት ተደጋግሞ ስለሚታይ ሌላ አዲስ ነገር የሚፈልግ ሰው ወደ ፊልም ሄዶ ነበር። ግን ያው ፊልም አካባቢ ደግሞ ያለው ሁኔታ እድገቱ፣ ለውጡ እዛው እየረገጠ ስለሆነ ተመልካቹ አብዛኛው ወደ ቲያትር ማዘንበልም ብቻ ሳይሆን የቲያትር ተመልካች የራሱም የሆነ አለው ባህሪ ራሱ ተመልካች አለውና ሳምንታቱን ሙሉ በኢትዮጵያ ብሔራዊ ቲያትርም በሀገር ፍቅር ቲያትር ቤትም ቲያትር ይታያል። ከዛ በተጨማሪ እስከ ዛሬ ለዘመናት ቲያትር በ15 ብር ነበር የሚታየው። አሁን 30 እና 40 ብር ገብቷል። ከኑሮ ውድነቱም ካለውም ችግር አንጻር ተመልካች ይህንን እየከፈለ ቲያትር እያየ ነው ያለው። የጥራት ደረጃ እንደ ልብ መስራት የሚሉት ነገሮች ችግሮች አሉ። አሁን ድሮ ኢንተርፕራይዞች አሉ ከቲያትር ቤቱ ውጪ፣ የነዛ ኢንተርፕራይዝ ፉክክር ቲያትር እንዲያድግ ለውጥ እንዲያመጣ ያደርግ ነበር። አሁን ኢንተርፕራይዞች ደግሞ ካለው ግብር አንጻር የአዳራሽ ክራይ እጦት፣ የአዳራሽ ክራይ ውድነት፣ ሌላም ተደራራቢ ነገሮች ኢንተርፕራይዞች እየመነመኑ ሄደዋል። አሁን ባለው አኳኋን 2 ወይም 3 ኢንተርፕራይዞች ከቲያትር ቤቱ ጋር በመሆን ቲያትር እንግዲህ እየተሰራ ነው ያለ።
ውይይቱ አልተቋጨም ወይም
አላለቀም። ይልቁንም
ዋናውን የዛሬ የቲያትር ጥበብ ምን ደረጃ ላይ ነው የሚለውን ጥያቄ ገና አልጀመርነውምና
ተከታዩ ለቀጣዩ የራዲዮ መጽሔት ተይዟል።
እናም እስከ ማጠቃለያ ዜና ፍጻሜ ድረስ
ከዚህ ከጎሳዬ ጭራሽ ከተሰኘው ዜማ ጋር እንተዋችሁና
ለስንብቱ እንመለሳለን።
Jerash, Moded Shivan, Epison, Hansen, Ilanyan. Not good to sit ash in the Arabone, Yasam, missing a day.
አሁን የዜና ማጠቃለያ ይነበባል። የአፍሪካ ህብረት ቡሩንዲ ያለው የፖለቲካ ቀውስ በሀገሪቱም ሆነ በአካባቢው ባሉት ክልሎች ትልቅ አደጋ ሊደቅን ይችላል ሲል አስጠንቅቋል። የአፍሪካ ኮሚሽን ኃላፊ ኢንካሶ ዞና ድላሚነ ዙማ ይህን መግለጫ ያወጡት የቀድሞ ወታደራዊ ኃላፊ ዣን ቢኮማጉ ከተገደሉ በኋላ ነው። ቢኮማጉ ብጁምብራ ውስጥ በሚገኘው ቤታቸው ውጭ ማንነታቸው ባልታወቀ ታጣቂዎች ነው የተገደሉት። የፕሬዝደንቱ የጸጥታ አማካሪ አዶልፍ ኢንሺሚሪማናም በቅርቡ መገደላቸው ይታወቃል። የሶሪያ መንግስት ደማስቆ አጠገብ በምትገኘው የአማጽያን በተያዘችው ዶማ ከተማ ላይ ባካሄደው የአየር ድብደባ በትንሹ 58 ሰዎች እንደተገደሉ ስለ ሁኔታው የሚቆጣጠር ቡድን ገልጿል። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ መርማሪ ኮሚሽን ባቀረበው ምክረ ሀሳብ መሰረት የሀገሪቱ ወታደራዊ አዛዦችን በወታደራዊ ችሎት ለማቅረብ ዛሬ ተስማምተዋል። አዛዦቹ በወታደራዊ ችሎት የሚቀርቡት ራማዲ ከተማ በያዝነው ዓመት እስላማዊ መንግስት ነኝ በሚለው የአማጽያን ቡድን እጅ ስትወድቅ በማፈግፈጋቸው ነው። እዚህ ላይ አበቃ። ደህና አደሩ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ19 በ22ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በልዩ ዝግጅት፣ በመደበኛው ደግሞ ከምሽቱ 3 ሰዓት እስከ 4 ሰዓት በሚተላለፈው ፕሮግራም መልሰን እስከምንገናኝ ያስተናግድናችሁ አሉላ ከበደና
ፕሮዲውሰራችን ንጉሡ ታምሬን ይዘን እኔም አዲሱ አበበ ነን።
ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.